አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ እውነተኛ ታሪክ ትረካ የመጨረሻውን ክፍል አሰምተን ዛሬ ያለን ጠቅላላ ዝግጅት ይጠናቀቃል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ ራፍ አራት ሰማዕታት የመጀመሪያው ሰማዕት። ተማሪው የዘመኑን ተራማጅ አስተሳሰብ የተቀበለው ያዳበረውና ያሰራጨው ለተማሪው የትግል ሀሁ መቅጠሪያ ማዕከል ከሆነው ትምህርት ቤት መሆኑ ይታወቃል። በወቅቱ ከነገሌ ለከፍተኛ ትምህርት ወደ ይርጋለም የሄዱ ተማሪዎች ለተሳትፎ ቅርብ የሚያደርጋቸው ደረጃ ላይ ስለነበሩና ሁኔታውም ስለጋበዛቸው ከሲዳማ ከጌዲዮና ከጀምጀም መጥተው ለትምህርት ከተገናኙአቸው ወንድሞቻቸው ጋር የትግል አጋርነት አቋማቸውን አስተባብረው የመንግስትን ዋልታ ይወዘውዙት ጀመር። በሲዳማ እውቅ የነበሩት ቁጦቹ የመይሶን ሹማምንት እነ አቶ እሸቱ አራርሶ፣ ወልደ ማኑኤል ዱባለ፣ ቤተና ኮቴሶ፣ ተስፋዬ ሐሚጦ፣ መንክር ግርማ፣ አቶ አፖሎና ሌሎችም ግብረአበሮቻቸው የወጣቱን ጸረ ፋሽስት እንቅስቃሴ ለማፈን በ1969 ዓ.ም ተማሪ አጥዮስ ተክለ ማርያምን ከሌሎች የሲዳማ ወጣቶች ጋር ወይማ አካባቢ ወስደው ረሸኑ። መስዋዕትነት ከቃል ሳይሆን ከደም ተደመጠ። የደም ድምጽ ጥሪው አስተጋባ። ያጢዮስ አስከሬን ንግሌ ሲገባ የመጀመሪያ በመሆኑ ልዩና የሚዘገንን ነበር። ተማሪው ቂም ያዘባቸው ሚሊተሪ ፖሊሶችና እነ ሻምበል ጳውሎስ ያጢዮስን አስከሬን አይረከቡም አለ። ወዳችንን ፋሽስታዊ መንግስት ገድሎት እንዴት የፋሽስት ወታደሮች ይቀርታል በሚል ስሜት ማጉረምረም በረታ። የቤተ ክርስቲያኒቱ የቀብር ስፍራ ተጨናነቀ። ጠቡ ተካረረ። በዚያ በመሽት ዱላ ተጀመረ። ግብግቡ ሲበረታ ተኩሱም ቀጠለ። በድንብርብር ተበታተን። ወላጆች ሁሉ ተሸማቀቁ። ከዚህም ሌላ ያጢዮስን አስከሬን ከይርጋለም ለማምጣት የተኮናተሯት መኪና ሁሉን ለማሳፈር የማትችል በመሆኗ እስከ ክብረ መንግስት በሌላ መኪና የመጡ ወጣት ተማሪዎች በነበረው የትራንስፖርት ችግር በአጃቢ መኪና ሲመጡ በመገልበጡ እና ኃይሉ በቀለ ይግለጡ ካፕቲማር ከፍተኛ አደጋ ሲደርስባቸው ተማሪ እቴቱ በላይ ሐዋዝ በዚሁ አደጋ የደረሰባት ጉዳት ስለጠናባት ህይወቷ ሊያልፍ በቅቷል። የሁኔታው አስከፊነት የሁሉንም ልብ ለተጋድሎ አደነደነ። በቃ ያለ መስዋዕትነት ድል የለም። ወዲያው የፓርቲው የፕሮፓጋንዳ አካል ለመታሰቢያቸው ለአባሏቱም ጽናት የተቀኘላቸው ብርታት ሰጪ መዝሙር ተፈራጨ። ምን ልበልህ ጓዴ ምን ልበልህ በትግል ልከተልህ ኢዳ ከመስኩ ላይ መሲንቾ ካፋፉ ቀይ ፈሳሾች አሉ የሚያደናቅፉ የሚል ተዘመረላቸው። ትግል ትግል መስዋዕትነት በሕይወት ሙሉ ትርጓሜ እያገኘ መጣ። አሁንም ወደፊት ሁለተኛ ዙር ሰማዕታት። ምሁሩና ተማሪው በአገር አቀፍ ደረጃ አይኑን ጨፍኖ የመጣበትን ጨፍጨፋ አይኑን አፍጦ ተቀበለ። ወጣቱን ለድርጅቱ የነበረው ፍቅር በጠመንጃ ፊት ብርታት ሰጠው። የበራሪ ወረቀቶችና ካሴቶች መልእክት በወጣቱ መንፈስ ሞትን አሳነሱት። ወታደራዊው ገዳይ እጅ በ1969 ዓመተ ምህረት ወጣት አደን አብዲን ይዞ ካፈነ በኋላ በዲዳ ሊበን አየር ሜዳ መቀበሪያውን አስቆፍሮ በM14 እየደብደበ ከገደለው በኋላ አልባሳቱን በመቃብሩ ላይ አቃጠለ። በዚሁ ተመሳሳይ ጊዜ በአዲስ አበባ ያሬድ ሙዚቃ ትምህርት ቤት ተማሪ የነበረው የ25 ዓመት ወጣት ተማሪ ተስፋዬ ገዛኸኝን ከቃሊቲ ከፍተኛ 2 እስር ቤት ወደ አዲስ አበባ ከርቸሌ ከወሰዱት በኋላ የግራና ቀኝ ጉያውን በኤሌክትሪክ ጠፍሰው በቆሙ እንዲተላና እንዲበሰብስ ካደረጉት በኋላ ረሸኑት። የደርግና መይሶን ድብደባ አፈናና ግድያ እየበረታ በሄደ ቁጥር ፓርቲውም ወጣቱን በትግሉ የሚያስተሳስሩትን አንድ የሚያደርጉትን የፕሮፓጋንዳና የቅስቀሳ ስራ ያፋፍም ነበር። በእስር ክፍል መዘመር፣ በሞት አደባባይ መዘመር፣ በየጥናት ክበቡ የትግል ቃል ኪዳን መግባት። ለዘመናት በጭቆና ማጥ በግፍ ሰንሰለት ታስሬ መብቴን ላስከብር ጨቋኙን ልስር ተነስቻለሁ ዛሬ። ይኸው ታጥቄያለሁ ዛሬ። ፍጹም ነው እምነቴ፣ የትግሉ ነው ሕይወቴ። ልጓዝ በድል ጎዳና በወደቁት ጀግኖች ፋና በማለት አዜመ። መስዋዕትነቱ ቢከብድም ኢህአፓን አመነ፣ በኢህአፓ በእጅጉ ተማመነ። ኢህአፓ ባለድል ፓርቲያችን፣ አለኝታ መሪ ኮከባችን፣ ተበቃ ያለ ከኋላችን፣ አንፈራም ትጥቁን የጠላትን። ታጋይ የተወለደው በትግል ትግል ከደም ስሩ ተዋህዷል። ወኔው የማይሞት ለዘላለም ፍጹም ለፋሽስት ጦር አይገዛም በማለት በቅብብል አዜመ። በየህዋሱ ደረቅ ርዕዮተ ዓለማዊ ጥናት ብቻ ሳይሆን ኪነጥበባዊ ክንዋኔዎች በውበት በድምቀትና በጥራት በተከታታይ ተሰራጩ። ሕይወትና ሞት ይፋተጉ ይታገሉ ይሳመጡ ጀመር። ሶስተኛ ዙር ሰማዕታት። በ1969 ዓመተ ምህረት አጋማሽ ከነጌሌ ወደ አዋሳና አዲስ አበባ ካጋዟቸው ወጣቶች መካከል እነ መምህር በሪሁን ገብረዮትን፣ መምህር ታምራት ኃይሌን፣ መምህር አፍረስ ካሳን፣ መምህር ሙሉጌታ አሰፋን፣ መምህር ታፈሰ አምሳሉን፣ ተማሪ አለማየሁ አጀብን፣ አቶ ድበትን፣ ሼክ ኤድን፣ ኮሎኔል ይርጋሸዋ ገለታን፣ ሻምበል መኩሪያ ቢራቱን፣ አንድ ስሙ የተዘነጋ ኮሎኔል ከሌሎች የአዋሳ ልጆችና ዳንኤል ታፈሰ ዘማሚት ከሚባል የይርጋለም ልጅ ጋር ነሐሴ 19 ቀን 1969 ዓ.ም ተመረጠ ወደ ወንዶ ገነት በመውሰድ ፈጇቸው። በዚህ ዕለት የተፈጸመው አገዳደል እንዴት እንደነበረ በቦታው በአጃቢነት ሄዶ የነበር ወታደር ገመቹ ፉላስ በሰጠው ምስክርነት በስፍራው የነበሩ ባለስልጣናት ሻምበል ባሻ ጌታሁን አቦዬ፣ ኃይለ ኢየሱስ አባ ሐሰን፣ ጴጥሮስ ገብሬና ሌሎች ባለስልጣናት፣ የገብሬ የወጣትና የሴት ማህበራት ተወካዮች ነበሩ። ምሽት ስለሆነ በጀነሬተር መብራት ፌስቲቫል መሰሉ ዝግጅት ድምቀት እንዲያገኝ ተደርጎ እየተበላ እየተጠጣ ነበር። አብዮቱ በአናርኪስቶች ላይ ስለተጎናጸፈው ድል በኃይለ ኢየሱስ አባ ሐሰን ገለጻ ከተደረገ በኋላ ባሰረሽ ምችው ድግስ ፊት መምህር ታፈተ አምሳሉን እርቃኑን በውጥ ሱሪ ብቻ ታስሮ ቀረበ። የክፍለ አገሩ አስተዳዳሪ ኃይለ ኢየሱስ ሽጉጡን በመምዘዝ ሲደግንበት፣ ሟቹ በሙሉ ድፍረት ከፋሽስቶች ጥይት እንጂ ዳቦ አንጠብቅም፣ ኢህአፓ ያሸንፋል፣ ፋሽስቶች ትወድማላችሁ እንዳለ ተኩሶበት ወደቀ። ደገመው፣ ተጨበጨበለት፣ መፈክሩ ወረደ። በመቀጠልም መምህር በሪውን ገብረ ሕይወት ቀረበ። የክፍለ ሀገሩ የሴቶች ድርጅት ሊቀመንበር እንድትገለው ተደረገ። ከማጀት ወደ አደባባይ የወጣችው አብዮቱን በደም ልታቀላው እንደሆነ በግብር ተገለጸላት። ተጨበጨበ። እየተበላ እየተጠጣ መፈክር እየወረደ ሌሎቹና ጀግኖቹ ወታደራዊ መኮንኖችም በህሊና ቢስ የከተማ አውደልዳዮች እጅ ታስረው ተረሸኑ በማለት ዘግናኝ ትውስታውን ተረከ። በዚህ መልክ ደርግና መኢሶን የዝንጀሮ ጎልጓይ የጦጣ ዘር አቀባይ በመሆን የተሰማሩበት የአገር ማሳ ፍሬ አልባ ሆነ። በተቃራኒው ግን ወጣቱ እምቢ ለባንዳ እምቢ ለፋሽስት ከቶ አንገዛም በኃይል በጥይት ተኝተህ የነበርክ ተጫጭኖህ እንቅልፍ ጊዜህን ለትግሉ ሰዓትህን ለትግሉ ወስነህ አሳልፍ። ወገን ልብ ግዛ፣ ወገን ድፍረት ግዛ፣ በቃኝ በል ጭቆና፣ በቃ በል ብዝበዛ እያለ በአቋሙ ጸና። ግድያው ተፋፋመ። አራተኛ ዙር ሰማዕታት። ህዝባዊ ወገን ስቅይቱ የበዛ ቢሆንም ከዚህ ሁሉ ግርፋት ስደትና ሞት በኋላ ግን ኢህአፓ እንደሚያሸንፍ ታላቅ ተስፋ ስለነበረው ሞትን ያለመጠራጠርና ያለምንም ፍርሃት ተጋፈጠ። የደርግ መኮንኖችና አስር አለቆችም ስለ ኢትዮጵያ ጉዳይ ከኛ ሌላ ማን አለ ብለው በተነሱ የመይሶን ሰዎች እየተገፉ በእያንዳንዱ የአገራችን ደረቅ ጣቢያ ሁሉ ቀይ ሽብር ያፋፍሙ ነበር። 1970 ዓመተ ምህረት መግቢያ በጀምጀም ተማሪ ሰይፉ ሰለሞንን፣ ቦሬ ላይ ተማሪ ዳንኤል ፈጠነን፣ ተማሪ ምህረተአብ አስገዶምን 20 ከሚደርሱ የሲዳማ ወጣቶች ጋር ረሸኑ። መይሶንና ደርግ ካምፕ ታላቅ ፈንጠዝያ ተደረገ። አምስተኛ ዙር ሰማዕታት። ደርግና መይሶን በጭካኔና በፍርሃት ያካሄዱት የነበረው ጭፍጨፋ ተቃዋሚዎቻቸውን ብቻ ቢመስልም በአብዛኛው ግን ግፍና ግድያው በንጹሐን ላይም በርትቶ ነበር። በነገሌ አካባቢ ፊታቸውን ወደ ጭቁን ወታደር ሲያዞሩ ምክንያታቸው እጅግ በጣም የሚያሳዝን ነበር። በዚያ ወቅት የሶማሌ ጦር ገፍቶ እስከ አጎባ ድረስ 42 ኪሎ ሜትር ርቀት መጥቶ ነበር። የኃይል ሚዛኑ ፈጽሞ የማይጣጣም ስለነበረ የኢትዮጵያ ጦር ማፈግፈግ ግድ ሆኖበት ነበር። የካድሬው አካኪ ዘራፍ ሰበካና የጦሩ ስሜት ተወጠረ። አንዳንድ የሰራዊቱ አባላት በልቂቱ አስገዳጅነት ሐቁን በግንባር ማስረዳት ተያያዙ። ኮንጎም ዘምተናል፣ በብዙ የውጊያ ቀጠናዎች ውለናል፣ ግን መድፍ በኤምዋን አልመለሰንም። በኮሪያም ዘምተናል፣ የሀገራችንን ስምና ባንዲራ ከፍ እንዲል አድርገናል። ቢሆንም በዛን ሰዓት መድፍ በመትረየስ አልመለሰንም። ይህ ለማያስፈልግ መስዋዕትነት የዳረገን ውጊያ በትጥቅ ይስተካከልልን ብለው ጠየቁ። በዚህ ጊዜ ካድሬዎቹ የሀፓ ጀሌናችሁ ከሶማሌ መንግስት አብራችሁ አገር ልታስቆርሱ ነው፣ ለካ ተዋጊውን ሰራዊት ከኋላ የሚጥለው የእናንተ የሀፓዎቹ ጸራቢዎች ጥይት ነው፣ ነጭ ታንክ መጣብህ ሽሽ እያላችሁ ጦሩን የምታስበረግጉት እናንተ ናችሁ ብለው በጦሩ ፊት በታወረ ሐሰት ከወነጀሉና ካወገዟቸው በኋላ ታኅሳስ 1 ቀን 1970 ዓ.ም እነ መቶ አለቃ ጌታቸው ገብረ መድህን፣ መቶ አለቃ አለማየሁ ደምሴን፣ 50 አለቃ ቦጋለ መኮንንን፣ ወታደር ገብረ ኢየሱስ ጎሳን፣ ወታደር ተስፋዬ ዳመሳን፣ ወታደር ተካ መኮንንን፣ ወታደር አብዲ ሰንደሎን፣ ወታደር አወልን፣ ወታደር ደምሴ ገብረ ስላሴን፣ ወታደር ለማ እንግዳ ወርቅን ሙሽራውን ከጫጉሎ ቤት አውጥተው፣ ወታደር በላቸው ከበደ፣ ወታደር አሰፋ ቢልልኝን፣ ወታደር ጎሳዬ ሽብሩን፣ ሌላ ስማቸው የተዘነጋ የአስር አለቃና በጠቅላላ ቁጥራቸው 15 የማያንስ ወታደሮችን አጎባ ላይ በመትረየስ ደበደቡ። በዚህ የፍልሚያ ግንባር ሰራዊቱ ከአገሩ ፍቅር ባሻገር በካድሬዎች ላይ የነበረው ጥላቻ እስከ አልነበረውም። ለቀላቀል ሲባል ሳንጃውን በአፈሙዝ ወድሮ ሚሊሻ ወደፊት ካድሬ ወደ ኋላ በማለት ነበር ለብሔራዊ ክብሩ በስሜት ሲዋደቅ የነበረው። የሁለት ወገን ጦርነት፣ በአንድ በኩል የሞቃዲሾ ሰራዊት፣ በሌላ ፊት ከጉያው ቀጣፊና ቀሳፊ ካድሬዎች። ስድስተኛ ዙር ሰማዕታት። ትውልዱን ለማውደም ፋሽስቶች ደም የሚያስጠጣ አባዜያቸው ጠናባቸው። የሰው ሥጋ ተራቡ፣ ከሰብአዊነት ተራ ወጡ። በመትረየስ መዘመር ወደዱ፣ በስቃይ መደሰት መረጡ፣ ሰው ለመብላት አፋቸውን ከፈቱ። የሁኔታዎች አስከፊነት የእያንዳንዱን የመኖር ህልውና እያጣበበው መጣ። በሰባ ዓመተ ምህረት አጋማሽ እስከ 100 የሚደርሱ ወጣቶችን በማሰር የበዛ የአካል ስቃይ እንዲቀበሉ አደረጉ። ምላስ እስከ መቆረጥ አንዳንዶችን ለከፍተኛ አእምሮ መቃወስ አደረሱ። በእውነት በዓለም ላይ እንደ ፋሽስቶች ያለ ፈሪ የለም። ጭካኔያቸው የሚመነጨው ከድፍረትና ቆራጥነት ሳይሆን ወሰን ከሌለው ጭንቀትና ፍርሃት በመሆኑ ለእርምጃቸው ምርጫ የለውም። ወጣቱ በዚህ ሁሉ ጥንቅጥ ውስጥ ሆኖ አብዛኛው አባልና ደጋፊ ከክህደት ይልቅ የክብር ሞትን ቢመርጥም ፓርቲው በደረሰበት አገር አቀፍ ጠንካራ ጭፍጨፋ ላይ የሁኔታዎች አስገዳጅነት በመታከሉ በተወሰኑት ዘንድ በዲላ ክፍለ አገርና አውራጃዎች ሆነ ተደረገ ሲባል የምንሰማው የድርጅቱ የውስጥ መፍረክረክና አንዱ አንዱን አሳልፎ የመስጠት ሁኔታ በንግሌም ተከሰተ። ወኔ ፈሰሰ፣ ቃል ኪዳን ተጣፈ። ሆዴን ሆዴ ስለው ቁርጠቱ ገደለኝ እንዲሉ ፓርቲው ለታላቅ ኃላፊነት ያስቀመጣቸው ጓዶች ሚስጥሩን ይጎለጉሉት ጀመር። የሚተርፍ እየመሰለው ጓደኛን ቆሞ የማስገረፍ አሳዛኝ ሁኔታ በስቃዩና ውድቀቱ ላይ ተደርቦ ቅስሙን ሰበረው። አንዳንድ ጓዶች የሰው መሰል አውሬዎችን ተራ አታላይነትና አጥማጅነት በመዝረክረክና በፍርሃት ስለተቀበሉ ራሳቸውንና ጓዶቻቸውን ለከፍተኛና ለማያዳግምት አጋለጡ። ለነገሌ ቦረና ወጣቶች በግፍ መጨፍጨፍ ተጠያቂ የሆኑት እነ አቶ ታደሰ ቦጋለ የህዝብ ደህንነቱ ኃላፊ፣ ዳዊት ያዕቆብ በህዝብ ድርጅት የመኢሶን ካድሬ አሁን ውጪ ያለ፣ ወታደር ዘርአይ ብሩክ ሶሪ አሁን ሻለቃ አዲስ አበባ የሚገኝ፣ ሻምበል አረጋ የህብረቱ ካድሬ፣ ሻለቃ ከፍ ያለው አድገህ የፖሊስ አዛዥ፣ ቀዩባ ነጌዲዮን፣ አባቡ ደበሌ፣ ሰለሞን ዘነበ አስናቀ የህብረት ካድሬ፣ ወታደር ተስፋዬ ሮበሌ መርማሪ፣ ጌጤ አንበርብር ህዝባዊ ድርጅት፣ ከጤና ጥበቃ ተወካይ ዶክተር ሞላ፣ እነዚህና ሌሎችም የቀበሌ ታጣቂ ተባባሪዎቻቸው የነገሌ ቦረና ታጋዮች እንደ አዲስ አበባው ሬዲዮ እንኳንና ጥይት ደናዱላ ሳይርፍባቸው አብዮታችን ከተከላካይነት ወደ አጥቂነት ተሸጋግሯል። ቀይ ሽብር ባናርኪስቶች ላይ ይፋፋም በማለት ለዘላለም በሚጠይቃቸው ደም ለጊዜው አብዮታዊነታቸውን አስመሰከሩ። በሚያዝያ ወር 3ኛው ቀን 1970 ዓመተ ምህረት በሻምበል ባሻ ጌታሁን አቦዬ የሚመራ ቡድን ከአዋሳ በሄሊኮፕተር በመጣ ምሽት ምሽቱ 4 ሰዓት ወህኒ መጣው ነ ተማሪ እሸቱ ተሰማን፣ ንጉሴ ወንድሙን፣ ሙሉ ዓለም ንጋቱን፣ ተስፋዬ ካሰኝን፣ ክንፉ እሳቱን፣ አስጨናቂ እሳቱን፣ ታምራት ከበደን፣ ሰለሞን በቀለን፣ መሰለ አየናቸውን፣ እንዳይ ሲሳይን፣ መምህር ኮርማ ዱግዳን፣ መምህር ገዛኸኝ ተገኔን፣ መምህር ተከስተ ገብረ መስቀልን፣ መምህር ታፈሱ ከበደን፣ መምህር ዋሪዮ አዲን፣ ተማሪ ግርምት ዓለም ደገፉን፣ ነፍሰ ጡር የነበረች አበበች ካሳን፣ በሺር ኤደንን፣ ዮናስ ማሞን፣ በኃይሉ ተስፋዬን፣ አለማየሁ ለማን፣ ዘሪሁን አስፋውን፣ ጸጋዬ መኮንንን፣ በጠቅላላ 25 ወጣቶችን ሌሊት ታከለ ዋርካ በሚባል ስፍራ ወስደው ረሸኗቸው። ሰባተኛ ዙር ሰማዕታት። ያዳቆነ ሰይጣን ሳያቀስ ሳይተውም እንዲሉ እየቀዱ የሚጎነጩለት የደም ጉድጓድ ቢጎልባቸው ለግድያ አገረገሩ። ጆሮ ጠቢዎቻቸውን በየጓዳው በየጎድጓዳው አሰማሩ። እንኳንስ የተበደለን የተኛን የሚቀሰቅሱ የእንጉርጉሮ ግጥሞች እጃቸው ገቡ። ወንድሙ ሲገደል ወንድሙ ካልከፋው አምጡለት ሱሪውን ደሙ እንዲከረፋው። ይህ ለበቀል ለትግል ተነሱ የሚል ድምፅ በወጣቱ እጅ በወጣቱ ልብ በደም የተጻፈ ሐቅ በመገኘቱ እና ጅሬ ተደናገጡ። እንዲታፈንም በመንግሥቱ ኃይለማርያም ስም ተማምለው ተነሱ። በሐምሌ አጋማሽ 1970 ዓ.ም. 10 ያህል ወጣቶችን ይዘው ኢሰብአዊ በሆነ ሁኔታ በምርመራ ካሰቃዩአቸው በኋላ ደም የለመደ ሁለንተናቸው ዳግማዊ ሀፓን አገኘን እያሰኘ ያስጓራቸው ጀመር። ትርኢቱ እንዲህ ነበር። ከሌሊቱ 9 ሰዓት ተኩል ሲሆን ከእስር ቤቱ በስተጀርባ የወታደር መኪናዎች ድምፅ መሰማት ጀመረ። ወደ ግቢው ገቡ። እነ ጌታሁን አቦዬ ለግድያ የሚምዘገዘጉባትና በየደረሱበት መግለጫ ይሰጡባት የነበረች ባለ ማይክሮፎን ላንድሮቨር ገብታ መብራቷን በረጅሙ ወደ እስረኞች ክፍል ለቃ ቆመች። ሌሎችም ጅፖችና ዋዞች ካድሬዎችንና አጃቢ ወታደሮችን የያዙ በዙ። 10 ሰዓት ሲሆን የበረንዳው መብራት በራ። ሁሉም ወደ እስር ክፍሉ ተጠጎ የ01 የ02 3 4 5 6 ቀበሌ ሊቃነ መናብርት የአካባቢያችን ሕዝብ የሚያውቃቸው ገዳይ ታጣቂዎችና ጥበቃ ጓዶች፣ የከተማው ሹም፣ የጦሩ አዛዥ ዘራይ ብሩክ ሶሪ፣ አባቡ ደበሌ፣ አረጋ ጌዲዮን፣ ሻለቃ ከፍያለህ አድገህ እና ሌሎችም በርካታ በምስጢር ሲሰሩ የነበሩ ሰዎች እጅብ እጅብ ብለው ቀረቡ። ከመካከላቸው አንዱ በርካታ ገመዶች ከመኪና ውስጥ አውጥቶ አመጣ። ሁሉም ተራ በተራ እየተጠሩ እንዲወጡ ተደርጎ እጆቻቸውን የኋልዮሽ ተጠፈሩ። የክፍለ ጦሩ አዛዥ ኮሎኔል መንግስቱ ወልደ ገብርኤል ወደ መብራቱ ከቀረበ በኋላ የንግግር ወረቀቱን ዘረጋ። አፈር ልሶ የሚነሳ ራብ መርዙ ኃያል እንደመሆኑ የነዚህም ዳግማውያን በቀይ ሽብር ባጸዳነው ወጣት የህብረተሰብ ክፍል መሃል መገኘት አደገኛ ነው። በማለት ካተተ በኋላ መንግስታችን ባዘዘው ባጸደቀውና ህዝብ ባመነበት መሰረት በግልጽ ሊታዩ በሚቻልበት ቦታ እየተወሰዱ ከመሬት በላይ እንዲፈጸም በማለት አዘዘ። ቀበሌዎች ጭዳዎቻቸውን እየጎተቱ ሄዱ። በ05 ቀበሌ የተፈጸመው ግድያ ከእስር ክፍሉ ጀርባ ስለነበረ የማለዳውን አስፈሪ ጸጥታ ጥሶ የወጣት ዘነበ ባህሩ ድምፅ ተሰማ። ኢትዮጵያና ህዝቧ ከሚያሰቃዩአቸው ፋሽስቶች እጅ በታጋይ ጀግኖች ልጆቿ ቁርጠኛ ትግል ነጻ ይወጣሉ ካለ በኋላ የአውቶማቲክ ተኩስ በአካባቢው አስተጋባ። ጸጥታ ሆነ፣ ርጭ አለ። ያባ አሸንፏል የሚል ድምፅ በተዳከመ ትንፋሽ በተደጋጋሚ ተሰማ። የሌሎችም ሀቅ የሚያቃትት ድምፅ እንዲሁ። ሊታፈን የማይቻል የፍትህ ጠያቂ ድምፅ ለጊዜው ተዘጋ። ነሐሴ 11 ቀን 1970 ዓ.ም ሌሊት ተማሪ መሰለ ጥላሁን፣ ዘነበ ባህሩ፣ አደን ዋሪዮ፣ አገሬ ከበደ፣ አልማዝ አለማየሁ፣ አቶ ተካልኝ ሆቲቲ፣ ወታደር ምንተስኖት ዛፉ፣ አንድ ሚሊሺያ የጎንደር ልጅ በድምሩ 8 ወጣቶችን ገለው በላያቸው ላይ መፈክር ከለጠፉባቸው በኋላ በየቀበሌው መንገድ ጥለዋቸው በትዕዛዝ ህዝብ ከየቤት ወጥቶ እንዲያይ አደረጉ። ስምንተኛ ዙር ሰማዕታት። የደርግና መኢሶንን ብርቱ የደም ስካር የወለደውን ታላቅ አውሬነት መግለጽ ያዳግታል። በአውሽዊትስ የናዚ ጀርመን ወንጀለኞች ከደርግና መኢሶን መኳንንት የሚለዩት በኬሚካል መፍጀታቸው እንጂ በጭካኔ ድርጊታቸው ሁሉ የአንድ ሳንቲም ሁለት ገጽ ያህል ነበሩ። ናዚ 11 ቀን ሌሊት በስምንቱ ወጣቶች ላይ በአደባባይ ግድያ ከፈጸሙ በኋላ በነሻለቃ ደስታ መሸሻ፣ የክብረ መንግስት አስተዳዳሪና ጃርሶ ጎዳና የመይሶን ካድሬ አጋዥነት በነሻምበል ባሻ ጌታውን አቦዬ በያኝነት ተግዘው መጥተው በነጌሌ ወታደራዊ ካምፕ 27ኛ ሻለቃ ምድር ቤት ውስጥ አፍነዋቸው የነበሩትን መምህር ካሱ መኮንን፣ መምህር በቀለ ኃይሌ፣ መምህር ብርሃኔ ርዕሶም፣ ተማሪ ሱሌማን ሐጂ ከድር፣ አድማሱ አንዳርጌ፣ አንተነህ ርስቱ፣ መስፍን መሐመድ፣ ሰለሞን ኃይሌ፣ ገነት ከፈለው፣ ምርአት አሰግድ፣ መክብብ ዘመድኩን፣ ኑሩ ሐሰን፣ አልማዝ ጣፋ፣ እሱ ባለው ሳህሉ፣ ሁሴን ነጋሽ፣ ዋቁማ አባ ቡልጉ፣ በድምሩ 16 ወጣቶችን ነሐሴ 12 ቀን 1970 ዓ.ም ደማቸውን ሲያፈሱ ከነዚሁ ጋር በአጃቢነት ሄዶ እንዲረሽን የታዘዘው ወታደር መሰለ አይኑ እያየ ለመግደል ስላሳዘኑትና ስለተጨነቀ አንገቱን አስሮ በመተኮሱ እሱም እዚያው ተደርቦ እንዲገደል አድርገዋል። የነዚህ ወጣቶች አስከሬን ሚሳ በተባለ ገበሬ ማህበር አካባቢ ሜዳ ላይ ተፈነጋግሎ ስለነበር የአካባቢው ገጠሬ በወጣት ሴቶችና ወንዶች ላይ የተፈጸመው የግፍ ግድያ ሳያንስ ለአውሬ መጣላቸው ስለተሰማው ተሰባስቦ ወደ ከተማ በመምጣት እንዲያ ያለ ተአምር ምንድነው? ለምንስ በእኛ አካባቢ ተደረገ? ከሆነስ ለምን አይቀበሩም? ብሎ በመጠየቁ 03 ቀበሌ ለአስተዳደሩ ሁኔታው ተገልጾ ዘራይ ብሩክ ሶሪ የተባለው ካድሬ በማግስቱ ግሬደር ይዞ ሄዶ እንዲቀበሩ አድርጓል። መደምደሚያ። በጠቅላላው ማለቂያ በሌለው የቀይ ሽብር ጥቃት ህዝብ ቅስሙ ባዘን ተሰበረ። አገር አበባዋ ተቆረጠ፣ ተስፋ ደበዘዘ። አነስተኛዋ የገጠር ከተማ ነጌሌ የተማሩ አርቆ አሳቢ ለህዝብ ተቆርቋሪ ትውልድ መሪ ልጆቿን ከሚያዝያ 69 እስከ ነሐሴ 70 ዓ.ም ባለው ጊዜ አጣች። የሰባ በላይ የንጹሐን ደም ፈሰሰባት። ሰው በሌለበት መንደር እንዲሆኑ በሌላውማ ምን ይቀራቸው ይሆን? አገር በደም አበል ተመታ። ተናናሾች የሚከተሉትን አጡ። ቤታቸው ዘወትር ልባቸው በሐዘን የተደቀደቀ ወላጆቻቸውን ትካዜ ያውጃል። ዓለምን እንዲያዩበት የሚቀርብላቸው መነጽር ረጅሙ የጠመንጃ ፈሙዝ ብቻ። የልባቸው ምት ከቀይ ሽብር የግደል ዘግናኝ ጩኸት ስልቱ ሸብረክ ቢል፣ ዕጣ ፈንታቸው ከፊታቸውም ከኋላቸውም በተዘጋጀው የደም መቃብር መውደቅ። ሂድ ሲሉት የሚሄድ፣ ተነስ ሲሉት የሚነሳ፣ ጮህ ሲሉት የሚጮህ፣ ዝም በል ሲሉት ዝም የሚል ሰብዕናው የደቀቀ፣ ልቦናው የተበረበረ፣ ደጋፊ የለሽ፣ ሰብሳቢ የለሽ፣ እድለቢስ መሆኑን በውርደት የተቀበለ አሳዛኝ ትውልድ ከስር እንዳሸን ፈላ። በባዶነት በፍርሃት እምነት በማጣት አረም የተዋጠ ምስኪን ትውልድ ተተካ። እንኳን አገራዊ ጉዳይን ግላዊ ሕይወቱን የመወሰን አቅ የተነጠቀ የተነሳ ወጣት ብቅ አለ። ለሚረግጠው ሁሉ የሚያጎበድድ አዲሱ የኢትዮጵያ ልጅ። የቀይ ሽብር ዶፍ ብዙ ጎጆዎችን አፈረሰ። ብዙ ወላጆችን ያለ ልጅ አስቀረ። ብዙ ብላቴናዎችን ታላቅ አልባ አደረገ። ወላጆች በተፈጸመባቸው ግፍ አበዱ። አገር ጥለው ኮበለሉ። ባልተመጣጠነ መሪር ሐዘን በሽተኛ ሆኑ፣ ሞቱም። ከቀይ ሽብር እልቂት ወዲህ የአባ ደጋፊ በነበሩ ሰዎችና የሰማዕታት ቤተሰቦች ደርግና መኢሶን ባለመቻሉ ብቻ ያልፈጸሙት ነገር ቢኖር ንጹሕ የአካባቢ አየርን የመሳብና የተቃጠለውን የመተንፈስ ተፈጥሯዊ መብት ብቻ እንጂ የቀረውን ሁሉ ነስተዋቸዋል። ሌላው ቀርቶ ማንም ተራ ሰው ሊፈጽመው የሚችለውን ስካር እንኳ መስከር አይችሉም። ደርግ ያፓን አጠፋለሁ ብሎ አንድ ትውልድ አጥፍቶ እንኳ እስከ ዕለተ ሞቱ ድረስ አይተማመንም ነበር። የኢህአፓ አባል ወይም ደጋፊ ነበር የተባለን ሰው ግላዊ እርምጃውንና እንቅስቃሴውን ሁሉ በመከታተል የመማር በ73 ዓመተ ምህረት ወጣት ኤፍሬም በርሄና ዓለም ፀሐይ ባህሩ በብሔራዊ የመልቀቂያ ፈተና በዲፕሎም ፕሮግራም ለመሳተፍ የሚያበቃ ነጥብ ቢያመጡም ጸረ አብዮተኛ የነበሩ በሚል መታገዳቸውና እድሉ ለሌሎች መፈቀዱ ለድርጊታቸው ማስረጃ ይሆናል። የመስራት፣ የማደግ፣ የመሻሻል፣ የመንቀሳቀስ፣ የመብላት፣ የመጠጣት፣ የመብልበስ መብቱን ሁሉ ለመገደብ የማይፈጥረው ሰበብ የማያጠምደው አሽክላ አልነበረም። እስኪገረሰሱ ድረስ በመሠረታዊ ድርጅቶቻቸው ያደርጉት የነበረው ውይይት በእነዚሁ ባልታደሉ ዜጎች ሕይወት ዙሪያ እንጂ በልማት በማኅበራዊና በአገር ፍቅር ጉዳይ ላይ አልነበረም። የዚያን ያልታደለ ትውልድ ቆራጥነት፣ ብልህነት፣ የዓላማ ጽኑነት፣ ተአምር ሰሪነት ያውቁ ነበርና ስሙ በተጠራበት ሁሉ ሽንታቸው ይመጣ ነበር። ለዚህ ጥሩ ምሳሌ የሚሆነን አንድ የደርግ ባለስልጣን ነበር። ግለሰቡ ለብዙ ወጣቶች ስቃይና ሞት ምክንያት ሆኖ ነበር ለማዕረግ የበቃው። ይህ ሰው የሙታን መንፈስ እየመጣ ሌትም ቀንም የህሊና ሰላም ስለነሳው በጭንቀት ይኖር ነበር። ከዕለታት አንድ ቀን በመኪና ሲጓዙ አንድ መንገደኛ ከገጠሩ ወጥቶ ሊፍት ይጠይቅና ሹፌሩን አዞ አቁመው ይጭኑታል። ጥቂት እንደተጓዙ ልቡ በፍርሃት ስትቀልጥ ያሳፈረውን ግለሰብ ሽጉጥ ደግኖበት፣ አንተ ምን ልታደርግ ነው እዚህ መኪና ላይ የወጣኸው? በማለት ይጠይቀዋል። ሰውየው ደነገጠ። እረ ወደ ከተማ እንድታደርሱኝ ነው? በማለት በተማጽኖ ያስረዳል። አጅሬው እንደተገነበት ከመኪና አስወርዶ፣ በል ከመኪናዋ ፊት ለፊት በሶምሶማ ቀጥል በማለት በጋቢናው ጎን ሽጉጡን ደግኖበት ጉዞው በሞያሌ መስመር ተጀመረ። እሱ በመኪና መከረኛው መንገደኛ በሩጫ ከድንጋጤው ጋር ከተወሰነ ሰዓት በኋላ ሯጩ ተዝለፈለፈ። አልቻለም፣ ጡንቻው ተሳሰረ። እንደደገነበት አስቆሞት፣ ማን አባክህ እንድትገል ነው? በላውን እያየው መንገዱን ለቀቅ ቀጥ ብለው ወደ ጫካው ሩጥ በማለት አዘዘው። ግለሰቡም የነፍስ የነፍስ እንዳውሬ ጫካ ጥሶ በመሮጥ ተረፈ። ይኸው ግለሰብ በዚሁ ጊዜና አካባቢ ከቢሮ ወደ መኖሪያ ሲያዘግም አንድ በቅርብ የሚያውቀው አብሮት የኖረ ሰው አካምልን ጫክያ አንበሳዬ እንዴት ነህ ቢለው ከመቅጽበት ሽጉጡን መዞ አንተ ማንን ነው እኔ የበላሁት? እኔ አውሬ ነኝ? እኔ አንበሳ ነኝ? ብሎ ካፋጠጠው በኋላ ለሰዓታት አስገድዶ እንዲከባለል በማድረግ ካንገላታው በኋላ ሽጉጡን በጎኑ ሽጦ ወደ ቤቱ አምርቷል። ከዚህም ሌላ ለስራ የሚገለገልበትን መኪና ካላስፈተሸ አይሳፈርም። ሹፌሩ ከፍቶ ይግቡ ሲለው ስማ፣ ምን እንደተጠመደበት የተረጋገጠ ነገር አለ? በል 100 ሜትር ወደፊት 100 ሜትር ወደኋላ ሂድ ብሎ ያዛል። የተጠመደም ካለ ሹፌሩ አብሮ እንዲፈነዳና እሱ እንዲድን። ይህ ሰው ልዩ ፍጡር ነበር። በቡና ቤት የተከፈተለትን ያስቀምሳል፣ ትኩር ብለው ካዩት ችግር ይፈጥራል። ይህ እብደት ከምን የመነጨ እንደሚሆን መገመት አይከብድም። በተመሳሳይ ሁኔታ በዚሁ ቦረና አውራጃ አንዱ የቀይ ሽብር ወንጀለኛ ሌሊት በውድቅት ካልጋው ዘሎ እርቃኑን እየተነሳ ለሱ እንጂ ለባለቤቱ ከማይታያት የሞት መንፈስ ለማምለጥ እየሸሸ እንደሚደናበርና ደም እያስተፋው እንደሚሰቃይ በቅርብ ጎረቤቶቹ ይታወቃል። በመጨረሻም ለጸሐፊው እምነት የዚህ ሁሉ በደል ባለቤቶች ለሰው ልጅ ከሚያስፈልጉት ዘላቂና መሰረታዊ ነገሮች ይልቅ አላፊ ፍላጎታቸውንና ጥቅማቸውን በማሳደድ የሚሯሯጡ ወገኖች ናቸው። ዛሬም ከስደት ከስቃይና ከሞት በመለስ የብዙ አካሎቻችን ሕይወት የተሰዋበትን ደም የፈሰሰበትንና ተስፋችንን የጣልንበትን የዴሞክራሲ ውጋጋን በተለመደው ራስ ወዳድነት ስግብግብነትና ስልጣን ፈላጊነት ስሜት የታወሩ ግለሰቦች ከሰብአዊነት ይልቅ ጎሳንና ክልላዊ ይዞታን ሽፋን በማድረግ ለድሃውና የዋሁ ሕዝብ የደም ፍሳሽ የሚቀላውጡ መኖራቸውን ጸሐፊው በሐዘን አስተውሏል። ሁላችንም ጭካኔንና በቀልን የዓላማችን ግብ መምቻ መሳሪያ ሳናደርግ፣ ባሸመቀ አንደበት ሳንደለልና ለወንጀል በተዘጋጀ ሰውነት ሳንጋደር ለሰው ልጆች አንድነትና ፍቅር እንሰለፍ። ያልታደለው ትውልድ ሰማዕታት ለሚገድሏቸው እንኳ እስከ መጨረሻዋ እስትንፋሳቸው በታመቀ ፍቅር ስለ ነጻነት ይዘምሩላቸው ነበር። ሰውን በማፍቀር ሰብዕናን በማክበር ለሰው ልጆች እኩልነትና ልዕልና ውድ ሕይወታቸውን በመስጠት በወገን አፍቃሪነታቸው አንጸባራቂ ምሳሌዎቻችን ነበሩ፣ አሁንም ናቸው። እናፍቅራቸው፣ እንፋቀር። ተፈጸመ። Thank you.
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰለባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያንጎልሽ ነፃነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ በአንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ቁጥራቸው እጅግ ነው ህልቆ መሳፍርት ወሰን ዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለይ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመነ ትካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በሰለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ጥቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘንናቲ ትበል በርታ በርታ አይንሳፍ አንደፋ አለላት መከታ ኑሮ ፈረቃ ነው አለላት ምትክ የኔን ትምይፈጽም ማደርሰው ከልክ እንግዲህ እናቴ አፈር ተበላኝ ካኑራኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታዬን ተወጣው ፍጆታው ለሌላ የትሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀን ጥቤ ሐቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ
Yeah. Yeah.